ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ጀመረ።
ውይይት ከሁለት የሃይማኖት አስተማሪዎች ጋር።
አላህ በቁርአን ላይ የሰው ልጅን አላቅን አከበርን ይላል። የሰው ልጅ ነው ያለው። ይሄ እምነት ተከታይ ምናምን አይደለም የተባለው ሰው በመሆኑ ብቻ።
ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ ምክትል ሰብሳቢ፣ በተጨማሪም የማንነትና የወሰን ጉዳይ ኮሚሽን ምክትል ኮሚሽነር ናቸው።
የትኛውም ኢትዮጵያ ውስጥ ያለ እስከዛሬ የምናውቀው የሃይማኖት ተቋም የስነ ምግባር ህግጋት ሰው ግደል፣ ቤተ እምነት አፍርስ፣ ስረቅ፣ እንደዚህ አይነት ጎደሎ ነገር አድርግ ብሎ የሚል የሃይማኖት ስነ ምግባር ያለው ሃይማኖት የለም። በሃይማኖታችን ልንለያይ እንችላለን። በስነ ምግባር ህግጋቱ ግን የትኛውም ሃይማኖት ተቋም ይህን የሚፈቅድ የለም።
ቀሲስ ደረጀ ስዩም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የወንጌል አገልጋይ፣ በዋሽንግተን ዲሲ የምስካየ ኅዙናን መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ፣ እንዲሁም የዋሽንግተን ዲሲና አካባቢው ሀገረ ስብከት የቨርጂኒያ ስቴት ቤተ ክህነት ጸሐፊ ናቸው። ሁለቱንም በዚህ ምሽት ይዘናል።
ስብስብ የሆኑ ህዝብን ህይወት የሚጠይቁ የወጣት የሚያስከፍሉ ትኖች ብዙ ቦታ ታይተዋል። ይሄ የችግሩ በጣም የተወሳሰበን መሆኑ ይህን ወደ አስተማማኝና ሙሉ ሰላማዊ ሁኔታ ይቻላል የሚሆን ማሰብ ያለብን።
ከኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር የጀመርነው ውይይት ይቀጥላል። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እሁድ ህዳር 28 2012 ዓመተ ምህረት
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የብሔር ብሔረሰቦች ቀን መልካም ልምዶችን የምንካፈልበትና አንዱ ከሌላው የሚማርበት መድረክ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት የኢትዮጵያ ህገ መንግስት የጸደቀበትን ምክንያት በማድረግ 14ኛውን የብሔር ብሔረሰቦች ቀን ለማክበር በተሰናዳ የዋዜማ ስነ ስርዓት መክፈቻ ላይ መሆኑ ታውቋል። ሙክታር ጀማል ተከታትሎታል።
በሥነ ሥርዓቱ መክፈቻ ላይ የተገኙት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከፍተኛ ተጋድሎ አድርገው የመሰረቱት ሕገ መንግሥት እንደሚያረጋግጠው ብሔር ብሔረሰቦችና ሕዝቦች የታገሉት ኢትዮጵያ ውስጥ በእኩልነት ለመኖር ሁሉም በአቅሙ ጥሮ ግሮ በነጻነት የሚኖርባትን ሀገር ለመገንባት ነው ብለዋል።
የዛሬው 14ኛው የብሔር ብሔረሰቦች እና ሕዝቦች በዓል የምናከብር ብቻ ሳይሆን በሚቀጥሉት 10 ዓመታት ወደ ብልጽግና ጎዳና የገባች አሁን ያለችበትን ሮሮና ችግር የማትናገር ኢትዮጵያን ለመፍጠር ቃል የምንገባበትም ጭምር ይሆናል። ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ሲሰባሰቡ ሊታዩ፣ ሊነገሩ፣ አንዱ ከሌላው ሊማራቸው የሚገባ በርካታ ትውፊቶች፣ ባህሎች፣ ቋንቋዎች እና ስነ ምግባሮችም ጭምር ስላሉ ስንገናኝ ችግር ሮሮ የምናወራ ሳይሆን መልካም ልምዶቻችን የምንካፈል አንዱ ከሌላው የሚማር አብሮ መሆናችን ጸጋ መሆኑን እንድናስብ የሚያስችል መሆን አለበት።
በመድረኩ ላይ ሁለት የጥናት ጽሑፎች የቀረቡ ሲሆን በሕዝቦች አብሮ በኖር የኦሮሞ ገዳ ስርዓትና አቃፊነትን ሌሎችንም ጉዳይ በተመለከተ ሰፊ ትንተና ተሰጥቶ ታዳሚዎች ተወያይተውበታል። ብዛህነት ላይ ትኩረት ያደረጉት ዶክተር ገረመው ሉቃ በጽሁፋቸው ይህን ጠቅሰዋል።
የብዛህነት እሴቶች የምንላቸው አንደኛ ኃላፊነት እና ተጠያቂነት፣ ኃላፊነት ለራስ፣ ኃላፊነት ለሌሎች። ሌላው ነጻነት ነው። ነጻነት ባየው ከባድ ነው። ነጻነት ማለት ግልጽነት ማለት አይደለም። ነጻነት ትልቅ ኃላፊነት ነው። መብትና ግዴታ ማወቅን ያስገድናል። ነጻነት ሲባል የሰው ልጅ ከፍተኛ ኃላፊነት ተቀበለ ማለት ነው።
በዓሉ ዛሬ በዋዜማ ውይይት የተደረገበት ቢሆንም በነገው ዕለት በአዲስ አበባ ስቴዲየም እንደሚከበር ይጠበቃል። በዛሬው ስነ ስርዓት ላይ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም፣ የአዘጋጁ ኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ የተለያዩ ክልሎች ርዕሰ መስተዳደሮችና ተወካዮቻቸው ተገኝተውበታል። የበዓሉን ስነ ስርዓት ሰፋ ያለ ዘገባ በነገው ዕለት ይዘን እንቀርባለን። ለአሜሪካ ድምጽ ሙክታር ጀማል ነኝ። ከአዲስ አበባ
ሙክታር ለዘገባው አመሰግናለሁ። በሆንግ ኮንግ በዚያች ሀገር ከዚህ ቀደም ታይቶ በማያውቅ ደረጃ የተቀነባበረና በተከታታይ የተካሄደ መሆኑ የተነገረለትን የጸረ መንግስት ተቃውሞ ስድስተኛ ወር ለማሰብ በመቶ ሺዎች የተቆጠሩ ተቃዋሚዎች ዛሬ የሆንግ ኮንግ አደባባዮችን ሞልተው ታይተዋል። በዛሬው ዕለት በአንድ ፋብሪካ ላይ የደረሰ የእሳት ቃጠሎ በህንዷ ዋና ከተማ ኒው ዴልሂ 43 ሰዎች ሕይወታቸው አለፈ። በከተማዋ ከሁለት አስርት ዓመታት በላይ ወዲህ ያየችው እጅግ አስከፊ እሳት መሆኑም ተገልጧል። አብዛኛዎቹ ነዋሪዎች በእንቅልፍ ላይ ሳሉ የእሳት አደጋ ሰራተኞች በህንፃው ዙሪያ ያሉትን መከላከያዎች ለከባድ መኪናዎች መግቢያ ጠባብ በመሆናቸው ከመቶ ሜትር ርቀት እሳቱን ለማጥፋት ሲታገሉ ተስተውለዋል። የእሳት አደጋው የደረሰው በሳድር ባዛር በከተማው ትልቁ የጅምላ ገበያ ስፍራ ለቤት እቃዎች፣ የኤሌክትሪክ ሽቦች እና ሌሎች የቁሳቁሶች የሚሰሩ ፋብሪካዎች በመኖሪያ አካባቢዎች የሚዘወተሩበት አካባቢ ነው። የዩናይት ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ ባለፈው አርብ በፍሎሪዳ ፔንሲኮላ በሚገኝ ዩናይት ስቴትስ የባህር ኃይል ጣቢያ ሶስት ሰዎችን የገደለውን ሰው ማንነት ይፋ አደረገ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 28 2012 ዓመተ ምህረት ዝግጅታችን ነው።
አሁን ወደ መጀመሪያው ቅንብር እንዝለቅ።
ትናንት ዋሽንግተን ዲሲ አካባቢ ወደ ተካሄደ አንድ መንፈሳዊ ጉባኤ እንውሰዳችሁ። ኢትዮጵያና ኦርቶዶክስ ተዋህዶ ቤተ ክርስቲያን የቃል ኪዳን ሰነድ በሚል መሪ ቃል የተከናወነ መርሃ ግብር ነበር። ጉባኤው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የወቅቱን አጠቃላይ ሁኔታ ከታሪካዊ ዳራ ጋር በማነጻጸር ለመነጋገር የተካሄደ እንደነበር አዘጋጆቹ ገልጸዋል። በሲልቨር ስፕሪንግ ሜሪላንድ በሞንጎመሪ ብሌር ከፍተኛ ሁለተኛ ደረጃ ትምህርት ቤት የስብሰባ አዳራሽ በተጠራው መድረክ ላይ የቤተ ክርስቲያኒቱን የዘመናት ታሪክና በውጭ ያሉ ተከታዮቿን እንዲሁም ስነ ፈለክና ዘመናዊ ሳይንስን ሌሎችንም ቁም ነገሮች የዳሰሱ የፈተሹና ያነጻጸሩ ማብራሪያዎች በምሁራን ቀርበዋል። ለምን አሁን የዚህ ጉባኤ መጠራት መነሻ ሐሳብና ግብ ምንድን ናቸው? የአዘጋጅቱ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ የሆኑትን ሊቀ ማእምራን ቀሲስ ዶክተር አማረ ካሳይን ጉባኤው እየተካሄደ አነጋግሬያቸው ነበር።
በቅድሚያ ይህንን መርሃ ግብር በዚህ አይነት ሁኔታ በእናንተ መገናኛ ብዙሃን እንድናቀርብ ስለፈቀዳችሁልን ከልብ እናመሰግናለን። ይህንን ፕሮግራም ለማዘጋጀት ያሰብነው የጊዜው ተጨባጭ ሁኔታ ያንን ለመግለጽ እና ያንን በተመለከተ ነው የምናካሄደው። የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቃል ኪዳን ሰነድ የሚል ነው እና ዛሬ ሀገራችንም ሆነች ቤተ ክርስቲያናችን የተመሰቃቀለ መንገድ ላይ ትገኛለች። በክርስቲያኖችም በቤተ ክርስቲያንም ላይ የሚደረገው ስቃይና መከራ እናስታውሳለን። ያ ቃል ኪዳን እግዚአብሔርና ኢትዮጵያ፣ ኢትዮጵያና እግዚአብሔር፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ ሕዝብ በቃል ኪዳን የተሳሰረ ነው። ከአቦ ጀምሮ በነቢያት በሐዋርያት ዘመን ሁሉ እስካሁን ድረስ ያው የቃል ኪዳን ሀገር በቃል ኪዳን መሰረት የምትኖር ሀገር ናት እና አሁን ያ የቃል ኪዳን ሰነድ እየፈረሰ እንደሆነ ስለተሰማን ስለተረዳን በሀገሪቷ ላይ ተደርጎ የማይታወቅ አምልኮ ባዕድ የመንፈስ እንቅስቃሴዎች የሚደረጉበት ዘመን ቤተክርስቲያን እየተቃጠለ ያለበት ዘመን ስለሆነ እንግዲህ በዛ አንጻር ያንን ለማውሳትና ወደፊትስ እንዴት ነው በውጭ ያለችው ቤተ ክርስቲያን በሀገር ውስጥ ላለችው ቤተ ክርስቲያን ላሉት ማህበረ ምዕመናን መርዳት፣ ማገልገል፣ ድምጻችንን ልናሰማ የምንችለው በምን አይነት መልኩ በሚል ነው። በዚህ ርዕስ ላይም የሀገራችን መምህራንን ሊቃውንት በውይይት መልክ ተሳትፎ አድርገዋል። በዛ ላይም ውይይት ተደርጓል። እንግዲህ ያንንና ያንን የመሳሰለውን ለማድረግ ነው። በመቀጠልም በዛው እግር መንገድ ይችን ቤተክርስቲያን ለማጠናከርና መልክ ለማስያዝ ያው በስደት ላይ ያለ ነው። ከነበረን ንብረትና ሀብት ከነበረን ቦታ ወጥተናልና አሁን የራሳችን የሆነ ቤተክርስቲያን ለማግኘትና ለመግዛት የምንችልበትን የገንዘብ ማሰባሰብ ፕሮግራም በዛው እግር መንገዱን እያካሄድን ያለ ነው እና ሁለት ነገሮችን ለማካሄድ ነው እንግዲህ የዛሬውን መርሃ ግብር በዚህ አይነት ሁኔታ ያዘጋጀ ነው።
ሊቀ ማእምራን ቀሲስ ዶክተር አማረ ካሳዬ፣ መቼም በሀገሪቱ ውስጥ ያለው ሁኔታ መፍትሄ እንዲያገኝ በቤተ ክርስቲያኒቱ ተከታዮች ላይም በቅርቡ ሲደርሱ የታዩ ችግሮች፣ እንደዚሁም በአብያተ ክርስቲያኑም ላይ የደረሱት ችግሮች መፍትሄ እንዲያገኙ መንግስትም እየጣረ ነው፣ ቤተ ክርስቲያንም እንዲሁ እየጣረች ነው። ቤተ ክህነት፣ የሌሎች እምነት ተከታዮችም ሙስሊም ወንድምና እህቶችም እንዲሁ እየተረባረቡ ነው ይህንን ሁኔታ እንዲያበቃ ለማድረግ የኢትዮጵያ ገጽታ አይደለም እያሉም ተናገሩ ነው ባገኙት አጋጣሚ ሁሉ። እና እርስዎ የቅድስት ቤተ ክርስቲያን አስተዳዳሪ ነዎት እና ከኢትዮጵያ ቤተ ክህነት አጠቃላይ እንቅስቃሴ የተለየ እንቅስቃሴ ነው እያደረጋችሁ ያላችሁት ወይስ በዛው ስር አብሮ የሚሄድ ነው?
ቤተ ክርስቲያኒቷማ ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ጋር አንድ በመሆን ከቤተ ክርስቲያኒቷ የተለየ አካል የለንም። በተለየ መንገድም ደግሞ አይደለም እናካሄደው። ቤተ ክርስቲያኒቷ ቤተ ክርስቲያን ናት፣ እንደነበረች ያለች የምትኖር ናት። ነገር ግን በዛ ውስጥ ያሉ ቤተ ክርስቲያን ውስጥ ያሉ ቀደም ብሎ እንደነበሩት አባቶቻችን ይሁኑ፣ ወደዛ ያድርሱን፣ ይምሩን፣ ህዝቡን ይምሩ፣ ዝም አይበሉ፣ ይጩሁ፣ ህዝቡን ያስተምሩ። በእውነት ይህን ያህል ጭካኔ፣ ይህን ያህል ግድያ፣ ይህን ያህል በህዝብ ላይ ያለ ሲደረግ እንደዚህ ያለ ጭካኔ ከኢትዮጵያውያን እንዲፈጠር የሚገባው አልነበረም። ለምን? የሚገባውን ስራ ቤተክርስቲያን አባቶች መስራት ስላልቻሉ ነው። ያንን ግብረ ገባዊ የሆነ ትክክለኛውን የሆነ ነገር ህዝቡን አስይዘነው አስጨብጠነው ቢሆን ኖሮ እንደዚህ ያለ ጭካኔ ሊደረግ አይገባውም ነበረ። እንዲህ ያለ ጭካኔ በወገኑ ላይ፣ በወንድሙ ላይ፣ በራሱ ሰው ላይ እንደዚህ ያለ ነገር ሊያደርግ አይችልም። ክርስትና ራሱ ርኅራኄ ነው። ክርስትና ራሱ የሰውን መብት መጠበቅ ነው። ክርስትና ራሱ ሰላም ነው። ክርስትና ራሱ አንድነት ነው። ክርስትና ራሱ ፍቅር ነው። ያንን ነገር በሚገባ የቤተ ክርስቲያን አባቶች በነበረው በ27 ዓመታት በውስጡ አልፎ አልፎ የገቡ መሳሪያ የሆነው የገቡ የቤተ ክርስቲያን ሰዎች አሁንም አሉ። ያንን ሊሰሩ ስላልቻሉ ይህ ነገር ሊከሰት ቻለ። ሊከሰት የሚገባው አልነበረም። ሀገራችን እኮ 96% አማኝ እንደሆነ ነው ሁላችንም የምናረጋግጠው፣ ሁላችሁም እንደምታውቁት እና አማኝ እንደመሆኑ መጠን አማኝ ሰው እንዲህ ያለውን ጭካኔ ሊያደርግ አይችልም ነበር። ለምን? የሃይማኖት መሪዎች፣ የሃይማኖት አገልጋዮች በሚገባ አልሰሩም ማለት ነው። በሚገባ ቢሰሩ ኖሮ አንድ ከሚያምን ሕዝብ እንዲህ ያለ ጭካኔ ሊደረግ የሚገባው ባልሆነም ነበረ። እኛ ከቤተ ክርስቲያኒቷ የተለየን አይደለችም። ቤተ ክርስቲያኒቷ ባለፈው ለ20 ዓመታት ያህል ተለያይታ አንድ ሆናለች። አንድነቷ እናምናለን። አሁን ደግሞ እዚያ ያሉት አባቶቻችን ትክክለኛ የሆኑ አባቶች አሉ፣ ትክክለኛ የሆኑ በሚገባ የሚጓዙ አባቶች አሉ ብለን እናምናለን። እነሱ ለመርዳት ከእነሱ ጋር በመሆን ድምጻችንን ለማሰማት ነው ይህን ጉባኤ ያደረግነው።
ሌላው ጥያቄ አሁን ያነሷቸው በጣም ትልልቅ ቃላት አሉ። ክርስትና ማለት ሰላም ነው፣ ክርስትና ማለት ፍቅር ነው፣ ክርስትና ማለት አንድነት ነው ብለዋል። እርስዎ በአስተዳዳሪነት ሲመሯት የቆዩት ርዕሰ አድባራት ቅድስት ማርያም ቤተ ክርስቲያን ውስጥ ግን ለብዙ ጊዜ የቆየ ችግር መከፋፈል እንደነበረ ይታወቃል። ቀደም ሲል እንደተገለጸው አይነት የቤተ ክህነት መከፋፈል ሳይሆን በአንድ ደብር ውስጥ የነበረ መከፋፈል ነው ስናስተውል የቆየ ነው። እስከ ፍርድ ቤት ድረስ የተራዘመ ችግር ነበረ ያለው በቤተ ክርስቲያኒቱ ውስጥ። በአንድ አጋጣሚ ይሄ ጉዳያችሁ ይታይ በነበረ ችሎት ላይ ዳኛዋ መረር ያሉ ቃላትን ስለዚሁ አሁን ስለጠቀሷቸው ስለ ሰላም፣ ስለ ፍቅር፣ ስለ ክርስትና ተግሳጽ መሰል ነገር ተናግረው እንደነበረ አስታውሳለሁኝ። አሁን ደግሞ ተፈናቅለናል ከነበርንበት እያሉ ነውና እንዴት ነው ይሄ የሰላም፣ የፍቅር፣ የአንድነት፣ የክርስትና ነገር ከእንደዚህ አይነት መለያየት ጋር ከእንዲህ አይነት አለመነጋገርና በአባቶች መካከል አለመግባባት ጋር አብረው ሊሄዱ የሚችሉት? ዶክተር አማረ፣
ችግሩ እኮ ከኛው ነው ችግሩ። ያንን የሚገባውን ክርስትናውን ስለማንጓዝና ስላልተጓዝን ነው። እንኳን ባንዳ አባቤተ ክርስቲያንና በጠቅላላ ባሀገሪቷ ሁሉ እንዲህ ያለ ምስቅልቅል የሆነ ነገር ሊፈጸም ባልተገባውም ነበረ። እኛ እኮ ትክክለኛ አይደለንም፣ ስራችንን አልሰራንም እያልኩህ እኮ ነው። ስራችንን ስላሰራን ሁላችንም የራሳችንን መንገድ ይዘን ስለምንጓዝ፣ በዛ ላይም ደግሞ የነበረው የ27 ዓመት ሀገሪቷን አስተዳደር የነበረ የዛም ተጽዕኖ ወደዚህ ዘምቶ ገብቶ ያም ተጽዕኖ እንደነበረው ነው። ይሄ ግልጽ ነገር ነው። እኛ እርስ በራሳችን ብቻ የሆነ ነገር አይደለም። የመንግስትም እጅ እንደነበረበት ነው እኛ ያለን ማስረጃ የሚያሳየው። እና እንግዲህ ይህንን የመንግስት መሳሪያ ልንሆን የበቃ ነው ካህናት ነን። እኛ ካህናት አሁንም ትክክለኛ አይደለንም፣ ትክክለኛውን ቦታ አላዝንም፣ ትክክለኛውን ቦታ እንያዝ፣ ቤተ ክርስቲያኒቷን በትክክል እንምራ፣ እስካሁን የምንጓዝበት እያደረግን ያለው ሁሉ ትክክል አይደለም እያልኩ ነው።
እና በዚህ ጉባኤያችሁ ማብቂያ ላይ ምንድን ነው የምትጠብቁት? ሊቀ መዓምራን
እንግዲህ በዚህ ጉባኤ መጨረሻ ላይ ምናልባት ይህንን የቃል ኪዳን ሰነድ የሚለውን ተግባራዊ ለማድረግ አንድ ኮሚቴ ይቋቋማል። በዛ ዙሪያ እንቅስቃሴው የአብያተ ክርስቲያናቱ የሚመናኑ የካህናቱ በዚህ ጉዳይ ላይ የሚያምኑ ሁሉ ተሳታፊ የሚሆኑበት ምናልባት አንድ ጉባኤ ይህንን የሚያዘጋጅ አንድ ኮሚቴ ልንሰይም እንችላለን የሚል ግምት አለን። በሌላ መንገድ ደግሞ ይህንን አሁን ያደረግነው እንደገና ሁለተኛ አንድ ጉባኤ ደግሞ ለሁን እናዘጋጅ እንችላለን የሚል ግምት ነው ያለን እና ዛሬ እነዚህ የተመጋገንባቸውን በአጠቃላይ ወደፊት የምንሰራውን ጭምር በመግለጫ መልክ ምናልባት በዚህ በሚቀጥለው ሳምንት ስናወጣለን ብለን ነው የምናስበው የምናለን።
ሌላው ሊቀ መዓምራን መቼም በአበው መካከል የሚፈጠር መከፋፈል፣ መራራቅ፣ መነጋገር አለመቻል ወደ ልጆችም ይዛመታል። መከፋፈል እየበዛ ነው የሚሄደው። ይሄንን መከፋፈል ወደፊት እንዳይዘልቅ እንዳይቀጥል ለማስወገድ የምታደርጉትስ ጥረት ይኖራል? ወደ አንድነት መጠናከር የምትሄዱበት ስራ ይኖራችኋል? የምታስቡት የመነጋገር የመግባባት?
እንግዲህ አላማውም ይህ ነው። ያ የተለያዩ ወደ አንድነት ወደ መግባባት፣ ይሄ እንግዲህ ከቤተ ክርስቲያን መጀመር ያለበት መሆኑን ነው። ካህናቱም ምዕመናኑም ያንን የድሮውን አስተሳሰብ በአዲስ መልክ ሕይወታቸውን በመንፈሳዊ ደረጃ ቤተ ክርስቲያኒቷ በሚሰጠን መመሪያ መሰረት ወደ አንድ ለመጓዝ ወደ አንድ ለመሄድ ለቤተ ክርስቲያኒቷ ማገር ቤት ላሉትም ላለችውም ቤተ ክርስቲያን ድጋፍ ለመሆን ነው ይህን ነገር የምናደርገው እና ያ ነው አላማችንም። ወደ አንድ መሄድ፣ ተቀራርቦ መነጋገር፣ አንድ ሆኖ መወያየት፣ ይህንንም ጀምረነዋል። አሁን በነበርንበት ቤተ ክርስቲያን እኛ ተገናኝተን መነጋገር ጀምረናል። ነገር ግን አሁንም ቢሆን እንዲሁ አንዳንድ ችግሮች ሊኖሩ ይችላሉ። ግን የኛ አላማና የኛ እቅድ ተቀራርበን ተነጋግረን ሰላም ፈጥረን ይህችን አንድ ታላቅ ቤተ ክርስቲያን ሀገር የተባለች ቤተ ክርስቲያን ይህችን ቤተ ክርስቲያን ማዳን መጠበቅ የእሷን መመሪያ ተከትሎ መጓዝ መቻል እንዳለብን ያኔ ለህብረተሰቡ ሁሉ ለማስጠበቅና ለማስያዝ ነው ድካም እያደረግን ያለ ነው።
ሊቀ መዓምራን ቀሲስ ዶክተር አማረ ካሳይን አመሰግናለሁ። ዝግጅታችን ይቀጥላል።
ውይይት ከሁለት የሃይማኖት አስተማሪዎች ጋር።
ኢትዮጵያ የነባር ሃይማኖቶች ቀዳሚ ተቀባይ እንደሆነች ይነገራል። አንዳንዶች በአሃዛዊ መረጃ ሲናገሩ ከ90% ያላነሰ ሕዝቧ ሃይማኖተኛ ነው ይላሉ። ነገር ግን ኢትዮጵያ ውስጥ በየጊዜው የሚታዩ ግጭቶች፣ አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው አድራጎቶች፣ ለከት ያጣ ዘለፋ ወይም መዘላለፍ፣ ሕገወጥ ንግድ፣ ክህደት፣ የሥነ ምግባር ብልሹነት፣ በተቋም ደረጃም ዘግናኝ የማሰቃየት አድራጎቶች ሲፈጸሙባትና ከፍተኛ ሙስና ሰፍኖባት የቆየ ነገር ግን ደግሞ ሕዝቧ በድህነት የሚማቀቅ አገር ነች። የሃይማኖተኞች ሀገር ከሆነች እንዴት ይሆን ይህ ሁሉ ክፋት የሚሠራባት የሚልና ሌሎችም ጥያቄዎችን አንስታ ጽዮን ግርማ ከአንድ የክርስትናና ከአንድ የእስልምና ሃይማኖቶች መምህራን ጋር ተወያይታለች። ሲሆን ተወያዮቿን አስተዋውቃ ትጀምራለች።
ቀድሞ ከአዲስ አበባ ወደ መጡት ነው የምናልፈው። ከአዲስ አበባ የመጡት ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢ እንዲሁም የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ ምክትል ሰብሳቢ፣ በተጨማሪ የማንነትና የወሰን ጉዳይ ኮሚሽን ምክትል ኮሚሽነር ናቸው። ኡስታዝ አቡበከር ከኢትዮጵያ ሙስሊሞች ጥያቄ ጋር በተያያዘ ከሌሎች አጋሮቻቸው ጋር ለአራት ዓመት ተኩል ያህል ታስረው ከተፈቱ 3 ዓመት ሆኗል። አሁን በኢትዮጵያ የተለያዩ ጉዳዮች በሃይማኖቱን ወክለው የተንቀሳቀሱ ይገኛሉ። እንኳን ደህና መጡ። ወደ ሁለተኛው እንግዳ ነው የምናልፈው። ቀሲስ ደረጀ ስዩም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለያየ ቦታ የወንጌል አገልግሎት በመስጠት ይታወቃሉ። በዋሽንግተን ዲሲ ቤተክርስቲያን የምስካዬ ኅዙናን መድኃኔዓለም አስተዳዳሪ ናቸው። እንዲሁም በዋሽንግተን ዲሲና አካባቢው የቨርጂኒያ ስቴት ቤተ ክህነት ጸሐፊ ናቸው። ነገር ግን አንድ ማሳሰቢያ ለመስጠት እንፈልጋለን። በዚህ ውይይት ለመሳተፍ ቀሲስ ደረጀ ስዩም ሲመጡ የሚመሩትን ተቋም የሚያገለግሉትን ተቋም ወክለው ሳይሆን በግላቸው እንደ ወንጌል አገልጋይነታቸው ለመሳተፍ ነው ፈቃደኛ ሆነው እዚህ የመጡት። እናመሰግናለን።
እግዚአብሔር ይስጥልን።
የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያዝኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል። የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል። ከ90% ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት፣ የስነ ምግባር ብልሹነት፣ በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት፣ እስር ቤት ውስጥ የምንሰማቸው ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሀ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማል። ና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር።
አመሰግናለሁ። ብስሚላ። እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ እንድንወያይ እድሉ ስለተፈቀደና ከአባታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው የኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ እንደ አገሪቱ ውስጥ ያለው መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ሲስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለብንም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፈሪ የሆኑ ማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ወይ ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ማህበረሰብ የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢ ሙሐመድ ወደዚች ምድር ስመጣ እኔ የሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹት ስነ ምግባር ነው። ስነ ምግባር በጣም ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ፣ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው እንደ እስልምና አስተምሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። የፈጣሪ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው።
ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና ያ መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጥ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ ባሰቃቂ ባሳዛኝና ባስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ይቻል ነው ብዬ ራሴን እጠይቃለሁ። ምንድነው እዚህ ደረጃ እንድንወርድ ያደረገን? የዚህ አይነት እዚህ ደረጃ የስነ ምግባር ዝቅጠት ውስጥ እንዴት ገባን? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝ ነን የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉት እና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል የተከበረ ፍጡር ነፍስ እስከ ማጥፋት፣ ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ሁኔታ ህይወቱ እንዲያልፍ ማድረግ፣ ወንድሙ ወንድሙን ማፈናቀል፣ መግፋት መሰል ነገራቶች እንግዲህ እዝነትን፣ ርኅራህን፣ ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። በባህሪው እንግዲህ እኔ ችግሩ የእምነቱ ችግር ነው ብዬ አላምን። የአማኙ ችግር ነው። እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም መቼም ክሰል የክሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከለሩን ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም፣ የክሰሉ ባህሪ ስለሆነ ነው። ሰዎች የእምነቱ ታማኝ ካለመሆናቸው የእምነቱ ችግር ሆኖ አይደለም፣ እምነቱ በዚህ መስመር የሚያዝም ሆኖ አይደለም። አይደለም የሰው ዘርን እንኳን በዚህ አይነት አሰቃቂ ነገር ቁርአን ላይ የሚያነሳቸው ነገሮች አሉ። ከሚያነሳቸው ነገሮች ውስጥ በተለይ የሰው ልጅ ነፍስ ክብር፣ ሰው የሚባለው የተከበረ ፍጡር ከመሆኑ አንጻር አላህ በቁርአን ላይ የሰው ልጅን አላቅን አከበርን ይላል። የሰው ልጅ ነው ያለው። ይሄ እምነት ተከታይ ምናምን አይደለም የተባለው ሰው በመሆኑ ብቻ የተከበረ ፍጡር ነው። ይሄ የተከበረ ፍጡር ህይወቱን ለአደጋ እንድትጋለጥ ከማድረግ የበለጠ አስከፊ ነገር የለም። ዛሬ በመቶዎች ሰዎች በሺዎች የገደሉ ሰዎች ጄኖሳይድ ወይም ደግሞ የዘር ማጥፋት ይባላል። በእስልምና እምነት ውስጥ በቁርአን ላይ መን ቀተለ ነፍሲን ነው የሚለው አላህ። አንዲት ህያው የሆነችን ነፍስ አላግባብ የገደለ ሰው የሰው ዘር እንዳጠፋ ነው የሚቆጠረው ይላል። ምክንያቱም የመኖር ህልውና የፈቀደለት ፈጣሪ ተቃርኖ ያንን ተግባር በመፈጸሙ የፈጣሪን ህግጋት ምድር ላይ እንዲጠፋ የማድረግ ስራ ስለተሰራ፣ ሌሎችም ከዚህ ጋር ተያያዥነት ያላቸው መሰረቱ ማህበረሰባችን ላይ የሚታየው የስነ ምግባር ጉድለት፣ የስነ ምግባር ዝቅጠት የሚፈጠሩባቸው ተጨባጮች ከእምነት ጋር ያለን ቁርኝት እያነሰ በመምጣቱ ለእምነታችን ያለን ተአማኝነት፣ ለፈጣሪያችን ያለን ፈሪሃነት ወይም ደግሞ ታዛዥነት ከእኛነታችን ባህር እየራቀ በመምጣቱ ስሜታዊነት በጣም ጎልቶ የወጣበት ተጨባጭ፣ ሰዎች ከፈጣሪያቸው ከእምነት መመሪያቸው በበለጠ ለስሜታቸው ተገዥና ኋላ ለሚመጡ ነገሮች ተገዥ ሆነው እየሄዱ ያሉበት ተጨባጭ፣ ለዛ ጥፋት እንዲወድቅ ምክንያት እየሆኑ ያያሉና እነዚህ የሚታዩት በአጠቃላይ ስነ ምግባር ጉድለቶች እምነቱን ካለማወቅና ከእምነቱ ጋር ታዛዥ ካለመሆን የመጡ መገለጫዎች ናቸው ብዬ አምናለሁ።
ቀሲስ ደረጀን ምላሽ በዚህ ላይ እንስማ እና ጥያቄዎች ይኖራል።
እሺ፣ ከሁሉ አስቀድሞ በዚህ ቦታ ሀሳባችንን ሰጥ ስለ ጋበሽን እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋራ እንድተዋወቅ እድሉን ስላገኘው ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው፣ መከባበር ጠፍቶ፣ ጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰው ሲገሉ እንኳን ድሮ ሰው ሲገል ተሸሽጎ ነው ሰው የሚገለው እና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀረጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምህርታችን መቀየር አለበት። የቤተ እምነቶች ትምህርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምህርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል። በሰላም ስለመኖራቸው ብዙ ታላላቅ ጸሐፍት ጽፈውላቸው ብዙ ጊዜ እኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃት መሬት የረገጡ መረጃዎች አሉን። ያለመሆኑ ለምሳሌ ቤትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን እኛ ሀገር አለ። አንዋር መስጊድንና ቅዱስ ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለኛ ለሁለቱ ሃይማኖት። ወደ አንዋር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ በተለያየ ነገር አንዋር መስጊድ ቆሞ ይጸልያል። ይሄ ብቻ አይደለም፣ እኛ ኢትዮጵያውያን
በሃይማኖት መቻቻል ባልተሰበከባቸው ዘመኖች ኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅ። ማንንም ሳይሰብከን ማንንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻሉ ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይችላል። ለምሳሌ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሰርግ ላይ ይጣራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለን። ይሄ ጠፍቷል በጭራሽ የለም ማለት አይደለም ዛሬም ድረስ። ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነቱን ነገር ዛሬም አዲስ አበባ ውስጥ እናገኘዋለን።
እንዳላቋርጦት ብዬ ነው ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝና የኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና ያለ ለምንድን ነው ይሄ ነገር የተፈጠረው?
ከመበመግቢያ ላይ አንስቻለሁ። መጀመሪያ ይሄን አጉልተን መናገር መቻል አለብን። ምክንያቱም ቀድም ኡስታዝ እንዳሉት የሃይማኖቱ ስለምግባር ስለሚፈቀድ አይደለም። ለምን መሰለሽ እኔ መናገር መፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነምግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ? ምንድን ነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው። እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን 100 ዓመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጆቻችን ቅርስ ሊሆኑ ይችሉ ይሆናል። ነገር ግን ህንፃ እንሰራለን። የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነው እና መፍትሄ ልናገኝለት ይገባል። እና ከዚህ አንጻር ነው ወድቀናል። የወደቅ ነው አንዱ በመጀመሪያ ደረጃ እንደተባለው የሃይማኖት አስተምህሯችን ችግር አለበት።
አስተምህሮቶቹ ትክክል ናቸው። የእምነቱ ተከታዮች ግን የሚማሩትን
ለእምነታቸው ካላቸው ታማኝነት ቀናኢነት ካለመኖርና እምነታቸውን ካለመረዳት የተፈጠሩ የስሜት ግልቢያዎች ውስጥ በመግባት ወይም ደግሞ ፍላጎታቸውን በስሜት ብቻ መመራት የሚሰሩ ስራዎች በስተዋል መሬት ላይ ከእምነት ያፈነገጠ ማንነት ወይም ስነ ምግባር ተፈጥሯል። ይሄ ነው መስተካከልም መለወጥም አለበት ብየማለሁ።
ማን ነው ያንን የሚያደርገው? የሃይማኖት መሪዎች አይደሉም ያንን ማድረግ ያለባቸው? ሃይማኖቱን የሚመሩት መሪዎች በአግባቡ ለእምነት ተከታዮቻቸው አስተምሮቱን ማስተማር የለባቸውም? እሱ ስላልተደረገ ስላልተማሩ ነው ይሄ ነገር የተፈጠረው?
መሬት ላይ ያለው ነገር መጋግበው የሚሄዱ ነገሮች እናያቸዋለን። የአስተምሮቶቻችን ችግር ቅድም እንዳልኩት አስተምሮቶቻችን ራሱ በትክክል መፈተሽ አለባቸው። ማህበረሰባችንን ስንቀርጽ ለእምነታቸው ታማኝ ሲሆኑ ስናደርጋቸው ምን አይነት አማኝ እንዲሆኑ እንደሚፈልግ አድርገን ነው የቀረጽናቸው ወይስ እኛ በምንፈልጋቸው ደግሞ በራሳችን ፍላጎቶች? ቤተ እምነቶች የነበራቸው ሚና በተለይ በሀገራችን ውስጥ በነበረው ኢትዮጵያ ላይ እንግዲህ አሜሪካ ላይ ያለው የተለያዩ ከነጻነቱ አንጻር ብዙ ነገሮች ሊኖሩ ይችላሉ። መጀመሪያ ቤተ እምነቶቻችን በሚፈልጉ መሪዎች ነው በሩ ሲመሩ የነበሩት። ቤተ እምነቶች ማህበረሰባቸውን ለመቅረጽ በሚችሉበት ቁመና የተሟላ ማንነት ነበራቸው ወይ? ባለፈው የፖለቲካ ስርዓቶች ስንመለከት የነበረው ጫና ማህበረሰቡ ላይ የሚፈጥሩት የተለያዩ ችግራቶች ሰዎቻችን ልንቀርጽ ከምንችልባቸው ምናልባት አማኞች በሚያስተምሩት አስተምሮ መምህራኖች ለቤተ እምነታቸው በሚያደርጓቸው አስተዋጽኦ ምን ያክል ዋጋ ከፍሎ የነበሩባት ሀገር ውስጥ እንደነበር እንደምንኖር እናውቀዋለን። ከዛም አልፎ እንግዲህ ቤተ እምነቱ በሰው አስተሳሰቡ በአመለካከቱ ዋጋ የከፈለበት የሚቀጣበት ብዙ ነገሮች የሚሄዱበት ተጨባጭ አለ። ለእምነቱ ታማኝ ከመሆነ የበለጠ ለፖለቲካው ታማኝ የሆነ ሰው የበለጠ ቤተ እምነት ላይ ሚና እንዲኖረው የሚደረግባቸው ሂደቶች ነበሩ። በዚህ ምክንያት አማኝና መምህር ወይም አስተማሪዎችና ለዛ ለፈጣሪያቸው ቅርብ ናቸው የሚባሉ ሰዎች የመቀራረብ እድላቸው ጠባብ የነበረበት በመሀል ጋፕ እንዲፈጠር የተደረገበት ሂደቶች አልፈዋል። ከዛም ባለፈ ዛሬ ላይ እኛ እንደ ማህበረሰብ ራሳችንን ስንመለከት እንደ ኢትዮጵያዊ አጣን የምንላቸው የወደቁብንና ከማህበረሰባችን ውስጥ ወጥተዋል ብለን የምናበላቸው ስብዕናዎች እንዲፈጠሩ የማድረጉ ስራ ላይ በደንብ አምነን እየሰራን ነው የሚለውን ይጠይቃለሁ ሁላችን። ይሄ ማለት የጋራ ስራ ይፈልጋል። በተወሰነ አካል ብቻ የሚፈጸም ተግባርን ብቻ ስላልሆነ አገር እንደ አገር ከመቶ ሚሊዮን በላይ ህዝብ ያለባት ሀገር ውስጥ የምንኖር ሰዎች ነን። አብዛኛው ማህበረሰብ በእነዚህ ቤተ እምነቶች ስር ያለ ማህበረሰብ ነው። ይሄ ማህበረሰብ እምነቱን እንዲያውቅ ማህበረሰቡ ለእምነቱ ታማኝ እንዲሆን የማድረጉ ኃላፊነት የቤተ እምነት መምህራኖችና የሃይማኖት ቀኖና ላይ ትልቅ ብቃት ያላቸው ቄስም ሼክም ሁሉም በሃይማኖት ውስጥ የታወቁ ሰዎች ኃላፊነታቸውን በአግባብ አልተወጡም ብዬ አምናለሁ። ክፍተቶች አሉ። ማህበረሰባችን ላይ ያለ ክፍተት አለ። ፖለቲካ ስርዓቱ የፈጠረው በቤተ እምነቶችና በማህበረሰባችን ውስጥ እኮ አማኝ ወይም መምህራን ከሚባሉት የበለጠ ለፖለቲካው ቅርብ የነበሩ ሰዎች የሚደመጡበት የነበረ ማህበረሰቡ ቤተ እምነቶቹን የሚያምናቸው መምህራን እንዳይኖር የተሰራበት ስራ እኮ የበዛበት ማህበረሰብ ነበር። አገራችን ላይ ሽማግሌ እንዳይኖር የሃይማኖት መሪ እንዳይኖር እኮ ተጥሯል፣ ተሰርቷል። ህዝብ የሚያምናቸው የሚሰማቸው ማህበረሰቡ አማኝ መምህራኖች እስከ ማህበረሰቡ እንዲገለሉ የተደረጉበት ወይም ሌላ ዋጋ እንዲከፍሉ የተደረገባቸው ሂደት የነበረበት ሂደት አለ። እነዚህ ሁሉ ጋፖች የፖለቲካው ጫና መሰል ማህበረሰባችን ላይ የፈጠረው ከባድ ክፍተት አለ። ስለዚህ ዛሬ ላለንበት ውድቀት ምክንያቱም ዛሬ የምናየው ነገር ትናንት ያልሰራነው ስራ እንደኖረ ለማሳያችን ነው። ሌላ ምንም መገለጫ የለው። ለዚህ ነው ክፍተታችን እናይተን የተፈጠረው ክፍተት እኛን የሚመለከት ነው። ቅድም አባት ሲገልጹት እንደነበሩት ቤተ እምነቶች ላይ ሳይደርስ ጥቃት እየደረሰ ዋጋ እየተከፈለ ያለበት ሂደት ይሄ ከየት የመጣ ስብዕና ነው? ከየት የመጣ ማንነት ነው? ከየት የመጣ አስተምህሮት ነው? ማን ነው ይሄን እንዲያደርግ የገፋው የሚለውን ነገር መፈተሽ ማየት ይፈልጋል። ለእኔ የእምነቶቹ ችግር ሳይሆን አስተምህሮቱ ላይ እና አማኙ ላይ የተፈጠረው ለእምነቱ ታማኝነትና እምነቱ ጋር የተወሰኑ የፖለቲካ አስተሳሰብ ያላቸውን ሰዎች የሚሰማው ይበልጣል መምህራኖቹን ከሚሰማው የበለጠ። ይሄ እንዲፈጠር ሆኗል። ይሄ ጋፕ እንዲፈጠር የተሰራ ስራ አለ። ይሄንን ጋፕ ነው ማስተካከል መለወጥ ያለብን። ይሄን የተፈጠረ ክፍተት ነው ወደ ቦታው እንዲመለስ የማድረግ ስራ መስራት ያለብን።
ቀሲስ ደረጀ ወደ እርሶ ልምጣና በዚህ ሀሳብ ይስማማሉ ወይ እርሶ?
እንዴት ነው የምስማማው? የትኛውም ኢትዮጵያ ውስጥ ያለ እስከዛሬ የምናውቀው የሃይማኖት ተቋም የስነ ምግባር ህግጋት ሰው ግደል፣ ቤተ እምነት አፍርስ፣ ስረቅ፣ እንደዚህ አይነት ጎደሎ ነገር አድርግ ብሎ የሚል የሃይማኖት ስነ ምግባር ያለው ሃይማኖት የለም። በሃይማኖታችን ልንለያይ እንችላለን። በስነ ምግባር ህግጋቱ ግን የትኛውም ሃይማኖት ተቋም ይህን የሚፈቅድ የለም። እንደተባለው የሰዎቻችን መንፈሳዊ እሴት፣ ሞራላዊ እሴት የወደቀበቱ ምክንያት ቤተ እምነቶቹ የሚገባቸውን ስራ ጠንክረን ባለመስራታችን የመጣ ነው። ይሄ ደግሞ ተጠቅሷል። የተፈጠረ ክፍተት አለ። በዚህ በ27 ዓመት ውስጥ በሁሉም ሃይማኖቶች ትግል ላይ ነው የነበረው። ክርስቲያን ብትሆን ለሁለት ተከፍላ የውጭና የውስጥ ብላ ስትታገል ክርስቶስ የሰጣትን ሐዋርያዊ ተልእኮ እንደ በአግባቡ የፈጸመችበት ዘመን አይደለም። ፖለቲካው ጦዞ ሰዎች ሲባሉ እርስ በርስ ስንሻኮት የነበርንበት በዚህ መካከል የተፈጠረው ትውልድ አሁን ያየነውን ሆኖ ወጣ። ስለዚህ መፍትሄ ይፈልጋል።
ቆንጆ ውይይት ነበረ ጽዮን ያካሄዳችሁት። እንዲህ አይነት ንግግሮችና ውይይቶች በየደረጃው እንዲቀጥሉ እናበረታታለን። እኛም በበኩላችን የተቻለውን ሁሉ ጥረት እናደርጋለን። ጽዮን፣ ላንቺም ለተወያዮችሽም ምስጋና ይድረስ። የተከበራችሁ አድማጮች ሙሉውን ውይይት በዌብሳይታችን፣ በፌስቡክ ገጻችን እንዲሁም በዩቱብ ማግኘት ትችላላችሁ። ተከታተሉት። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ወደ ተከታዩ ዝግጅት እንሸጋገር።
ኢትዮጵያ አሁን ያለችበት ሁኔታ ከመቼውም ጊዜ በላይ የተወሳሰበ ነው ያለው የኦሮሞ ነጻነት ግንባር ኦነግ አጠቃላይ የሀገራዊ ንግግር መድረክ እንዲጠራ ጠይቋል። ግንባሩ ህዳር 16 2012 ባወጣው መግለጫ ችግሩን ይበልጥ በማስፋፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ብሏል። መግለጫውን ተንተርሶ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ያካፈሉንን ሐሳባቸውን አሁን በሁለተኛው ክፍል ይቀጥላሉ። ሰለሞን አባተ ነው ያነጋገራቸው።
አቶ ዳውድ፣ በዚህ መግለጫችሁ ውስጥ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ አብራሩልኝ ምን ማለት እንደሆነ ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር።
አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። እና የምማወራቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነ ማለትም ተስፋ የሚሰጡ ናቸው። አጥጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ ተስፋ የሚሰጡ ስራዎች ተደጋግሞ እንትን ብለዋል። የግድ መናገር አለበት ሰው አንድ ነገር ትናንት፣ ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አሳቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚል ነው። እንግዲህ ከተቻለ ሙከራው
እንግዲህ እንደዚህ አይነቱን ሁኔታ ለመፍጠር የዶክተር አብይ አስተዳደር ተቋማትን ከመፍጠርና አጠቃላይ የምህረት ህግን ከማጽደቅ አንስቶ ጥረቶች እያደረገ መሆኑ እንግዲህ በግልጽ ይታያል። ሁሉም የፖለቲካ ኃይሎች ያለ ልዩነት ወደ ሀገር ገብተው እንዲንቀሳቀሱ፣ ሀሳቦቻቸውን ከህዝብ ጋር እንዲያንሸራሽሩ መድረክ ተከፍቷል። አሁን እንደምናየው በሀገሪቱ ውስጥ ቀድሞ ወንጀለኞች እየተባሉ ለአመታት በእስር እንዲማቅቁ ተደርገው የነበሩና ስደትም ላይ የቆዩ ሰዎችን ጭምር እርስዎን ራስዎን ጨምሮ አቶ ዳውድ ኢብሳ ተቋማት ባለስልጣናት አድርጓል። ኢትዮጵያ ውስጥ ወይም በነጻ ቢያንስ ሀሳቦቻቸውን እንዲያንሸራሽሩ አድርጓል። ኮሽ ባለቁጥር የአስቸኳይ ጊዜ አዋጅ በሚጣልባት ሀገር፣ ኢንተርኔትና ስልክ በሚቋረጥባት ሀገር፣ አሁን በየማህበራዊ መገናኛው እጅግ የተጋነኑና በመግለጫቸው ላይ እንደገለጻችሁት ሁከትን ለመፍጠር ብቻ የሚነዙ የሚመስሉ የሐሰትና የቅስቀሳ ወሬዎች ሲበተኑ ሀገር ከዚህ ምስቅልቅል ጋርም ቢሆን ህገ መንግስታዊ ነጻነትን ላለመድፈር እየተጣረ እንደሆነ ይታያል። ይሳካለት አይሳካለት አስተዳደሩ ሌላ ጉዳይ ነው። ጥረቱ ግን ይታያል። ምን አይነት ንግግር ይሆን እናንተ ከዚህ የተለየ ሁኔታ እንዲፈጠር የምትጠይቁት? ተጨባጭ ብላችሁስ የምታቀርቡት ሀሳብ ምንድን ነው? ከቃላት ድለላና ከተስፋ ዳቦ የዘለቀ እንዲሆን የምትፈልጉት አካሄድ?
ይሄ በመንግስት በኩል ያለውን ጥረት እዚያም ላይ ጠቅሰናል። እኛ ጥረቱ ምክንያት ሆኗል።
እውቅና ሰጥታችሁታል።
ዲሞክራሲያዊ መብታችን ነው። መንግስትንም የጠየቅነው ነገር የለም። ግን ድርጅቶችን ነው እነሱ በርስ እንነጋገር አሁን ያለውን እዚህ ሁኔታዎችን ትንሽ ትሬንዱን ለመቀየር በመሀላችን ደግሞ ያለውን እንትን አጠቃላይ ስጋቱን ለመቀነስ ይረዳል፣ ኮንትሪቢዩት ያደርጋል እና ከድርጅቶች ጋር ከፖለቲካ ድርጅቶች ጋር መነጋገር እና በእኛ መሀል ያለውን ጥርጣሬ እየቀነሱ መሄድ ልዩነቶችንም በመሀል ይሄ ደግሞ ለአጠቃላዩ በቅድም እንዳልኩት ለአጠቃላዩ ኮንትሪቢዩት የሚያደርጓለ ብለን ነው እንጂ መድረክ አይደለም እየጠየቅ ያለ ነው።
እና ሁኔታውን ግን እናንተ እንዴት ትገመግሙታላችሁ? አሁን ያለውን ቀደም ሲል እንደው ነካነካ ለማድረግ የሞከርኳቸው ሁኔታዎች አሉና እንደ አንድ በሳል ፓርቲ እንደ ኦነግ አሁን እየታዩ ያሉ ነገሮችን፣ በመንግስት ደረጃ እየተሰሩ ያሉ እንቅስቃሴዎችን እንዴት ነው የምትገመግሟቸው?
እሱን ኦልሬዲ በፕሮሰሱ ገብተንበት ተመዝግበን ወደ ምርጫ እየሄድን ነው። ይሄ እንዳለ ሆኖ ግን ህዝቡንና እንትኑን እያሰጉ ያሉ ሁኔታዎች በተፈጠሩ ቁጥር ደግሞ ሌላ መንገድ የሚወስድ መንገድ ይኖራል ተብሎ ነው የሁሉም ስጋት። ቅድም እንዳልኩ መጨረሻችን ምን ይሆን መጨረሻችን ምን ይሆን በየጊዜው የሚወረውራቸው እና ይሄ እንዳይሆን ይሄ የሚያሰጋ ሁኔታ የለም ማለት አይደለም። እንደው ግን ይሄ ተስፋ የሚሰጠው ጥረት ይላለ ያንን አቨርት ለማድረግ ወይም ደግሞ ሌላ አቅጣጫ ይዞ እንዳይሄድ ትሬንዱን አሬስት ለማድረግ ወይም ደግሞ ለማቆም ይረዳል መሀላችን ያለው ይሄ እንደዚህ አይነት ከሚል የተነሳ ነው።
አቶ ዳውድ፣ ይህንን የጠየቃችሁትን መድረክ ለማዘጋጀት መቼም የግድ መንግስት መሆን የለበትም። በስም ልንጠራቸው የምንችላቸው እኮ አዋቂዎች አሉ በድርጅት ነው። ከዚህ ቀደም እንደጠቀስኩት ከእርሶ ከራሶ አንስቶና ለምንድን ነው ለመሆኑ ኦነግ ራሱ ይሄንን ተነሳሽነት ወስዶ እንዲህ አይነቱን አገራዊ መድረክ ለመፍጠር የማይሰራው? መሪ ለምን አይሆንም?
አገራዊ መድረኩ በመንግስት ደረጃም በፓርቲዎች መሀል ተሳትፎ የሚሉት አለ፣ ሁሉም ፓርቲዎችን የሚያካትት ግን በጣም ሰፋ ያለ መድረክ ስለሆነ እና ይህንን ማኔጅ ማድረጉ በእኛ ጥረቱ እንዳለ ኖሮ አብዛኛውን አላገኘ ነውም ለራሳችን። ለዚህ ነው በመሀላችን ደግሞ ያ እንዳለ ይቀጥላል። እሱ የራሱ አጀንዳዎች አሉት። አጀንዳውን ይዞ በጊዜ ሰሌዳ ይሄዳል። እሱ ግን ለእኛ አጋቢ ሆኖ አልተገኘ ነውም። ተጨማሪ የራሳችን ግንኙነትና ንግግር ለዛኛውን ይረዳና ሌላውንም ደግሞ አጠቃላይ አሁን ያለውን ስጋት ለመቀነስ ይረዳል ብለን በመሀላችን ቢያንስ
ቀደም ሲል እንደገለጹት ቁጥራቸው የበዛ የፖለቲካ አስተሳሰቦችን የሚያራምዱ ፓርቲዎች ይንቀሳቀሳሉ ኦሮሚያ ውስጥ። ለመሆኑ እነዚህ ፓርቲዎች ሀሳቦቻቸውን እያቻቻሉ አነስ ወዳለ መድረክ ሊሰባሰቡ የሚችሉባቸው ሁኔታዎች የሉም? የኦሮሞ ሕዝብ ይህንን ያህል የተበታተነና የተከፋፈለ ነው እንዴ? ይህንን ያህል ልዩነት ሊፈጠር የማይታረቅ ልዩነት ሊፈጠር የሚችልበት ህዝብ ነው እንዴ? ከሌላውስ የኢትዮጵያ ህዝብ አካል ጋር እንደዚሁ ሁኔታዎችን አመቻችቶ መቀራረብ የሚቻልባቸው ሁኔታዎችን መፍጠር አይቻልም እንዴ? ቁጥሩ ወዳነሰ የፖለቲካ እንቅስቃሴ መግባት።
ኦሮሞ ፖለቲካ ውስጥ የፓርቲዎች በጣም አነስተኛ ነው ቁጥራቸው፣ በጣም በጣም አነስተኛ። አሁን ተጨምቆ ወደ አራት ፓርቲ ነው ያለው። እሱም ራሱ ጊዜ እንትን ውስጥ በጣም እየተሰባሰበ ሊሄድ ይችላል። ወይም አራት አምስት ቅድም እንዳልኩ ይሄ በጣም ትንሽ ፓርቲ ነው ቁጥሩ እንትን የምንለው አጠቃላይ ኢትዮጵያ ውስጥ ያለውም በሂደት ይሄ በሀይል አሰላለፉ የተጨጋቸገ ሊሄድ ይችላል። ሰላማዊ እንቅስቃሴው አስተማማኝ ሆኖ እንዲሄድ ማድረግ ይቻላል እንጂ የኦሮሞ ፖለቲካ በውስጡ በጣም አነስተኛ የሆነ ክፍፍል ነው ያለው። ለዛው ደግሞ አንድ በጣም የሚያስተዋስብ መድረክ አለ በመሀላቸው። እሱ እንዳለ እየቀጠለ ነው፣ እየተጠናከረ ይሄዳል። በዚህ በኩል ይህና ትልቅ ስጋት ያለ አሁን በደረስንበት ሁኔታ እንደሚረዳ።
ለመሆኑ የዶክተር አብይን የመደመር አስተሳሰብ እንዴት ይገመግመዋል ኦነግ? የኢህአደግን የውህደት ሀሳብና ሂደትስ እንዴት ነው የምትከታተሉት? እንዴት ነው የምታዩት?
ይሄ እንግዲህ በገባንበት ምትን አንድ ፓርቲ መብት አለው፣ ዞን ለማለት መብት አለው፣ እንደገና ለማዋሀድ መርጅ ለማድረግ መብት አለው። በሌሎች ድርጅቶች ጋር በጣም ግራንድ የሆነ ኮአሊሽን ወይም ደግሞ ህብረት ለመፍጠር መብት አለው። ከዚህ እንግዲህ በዚህ አሁን መደመር ውህደት ወደዛ የሚለው የራሱ የውስጥን አለው። እየተከታተል ያለ ነው። አሁን ገና ኤርሊ ነው። ገና ፖለቲካል ፕሮግራም እናያለን። ውህደቱንም በመሀላቸው ጭርቶ በእኛ ላይ ምን አይነት ኢፌክት አለው፣ በህዝብ ላይ ምን አይነት ኢፌክት አለው ለማለት ገና ኤርሊ ነው። እሱ ላይ እንትን ለማለት ግን መብታት ገና መብታቸውን ማሰብ አለብን። በዚህ ነው ምንበት
መቼም ሀሳቡ ቀርቧል፣ ውይይቱ ተጀምሯል እና ኢህአደግ አሁን ገዢ የሆነ ግዙፍ ፓርቲ ነው። ምንም እንኳን በውስጡ የራሱ ችግሮች ቢኖሩበትም የመሰባሰቡ ነገር እንደቀጠለ ነው ያለው እና አስተሳሰቡ ቀደም ሲል ከነበረው የጎሳ እና የቋንቋ አስተሳሰብ ወጣ ብሎ ሰፋ ባለ ሀገራዊ ፓርቲነት የመደራጀት ሀሳብ ነው ይሄ ያለው እና ይሄ እናንተ ጋር ተቀባይነቱ እስከምን ድረስ ነው? እንዲህ አይነቱ ሀሳብ በሀሳብ ደረጃ እንኳን ቢሆን
እኛ ጋር የትኛውም አደረጃጀት ተቀባይነት አለው? ይሄ ጎሳ ቴቤሌ ውህድ ፓርቲ ወይም ደግሞ የግራ የቀኝ ፓርቲ የሚለው በእኛ በኩል ችግር ምንም አናይበትም። ዲሞክራሲያዊና ሰላማዊ ትግል እስክሄድ ድረስ ለየትም አገር ያለ የትኛውም አጀንዳ ይዞ የመንቀሳቀስ መብት አለው ማንኛውም አካል። ዋነኛው ግን በሰለጠነ ሌላው መብት ባል በማይነካ ሁኔታ ተደራጅቶ አጀንዳውን ማቅረብና ወሳኙ የፓርቲ ተወካዮች እና የፓርቲ ተሳታፊዎች አሸናፊ ሆነው ይወጣሉ። በህዝብ ዘንድ ተቀባይነት አላቸው የላቸው፣ ይህ ብቻ ይወሰናል። ስለዚህ የትኛውም ወደ ሌላኛው መፈረጅ ውስጥ እኛ በዚህ ውስጥ አንቸገር። የትኛውም አደረጃጀት ይዞ መሄድ መብቱ ነው የማንኛውም አካል።
ሌላው አቶ ዳውድ በኦሮሚያ ምዕራባዊ አካባቢዎች በተለይ ለመጥቀስ ያህል ነው ያልተቋረጠ የሁከት ሁኔታ ይስተዋላል። ለይቼ ለመግለጽ ነው እንጂ ሌሎቹም አካባቢዎች የጸዱ ናቸው ለማለት ፈልጌ አይደለም። የጸጥታ አስከባሪዎች ሲገደሉ ይታያል። የመንግሥት ሠራተኞች ሲገደሉ ይታያል። ባለሥልጣናት ይገደላሉ። ምንድን ነው ለመሆኑ ይሄ ሁኔታ? በተለይ ኦነግ እንደ ጠንካራ ይዞታውም ይታዩ ከነበሩ አካባቢዎች አንዱ ነው ያ አካባቢ። በኦነግ ስም የሚንቀሳቀሱ ኃይሎችም እንዳሉ ይሰማልና ምንድን ነው ለመሆኑ ይሄ ሁኔታ? መቀጠልስ አለበት ወይ በዚህ ሁኔታ? አቶ ዳውድ፣
ትግል እንግዲህ ብዙ ውስብስብ እንትኖች አሉት። መቀጠልና ለመቀጠል እንግዲህ የመንግስትና በእነዚህ ይህን እዚህ ውስጥ ያሉ አካሎች መሀል ያዘ ሁኔታ ስራበት መፈታት አለበት። ይሄ አቋማችን ነው፣ ለመንግስትም እየገለጽ ነው። የችግሩ ውስብስብ ሁኔታ ቅሪት ሆኖ ነው የምናየው። በእርግጥ የሰው ነፍስ ወይም ደግሞ የሰው ህይወት የሚጠይቀው ሁኔታዎች አሉ። እዛ ብቻ ሳይሆን ሌላም በዚህ አይነት እንቅስቃሴ የሌለባቸው ቅድም የነካታ ናቸው ውስብስብ የሆኑ ህዝብን ህይወት የሚጠይቁ የወጣት ህይወት የሚያስከፍሉ ትንሽ ብዙ ቦታ ታይተዋል። ይሄ የችግሩ በጣም የተወሳሰበ እንትን መሆኑ ይህን ወደ አስተማማኝና ሙሉ ሰላማዊ ሁኔታ ይቻላል የሚሆን ማሰብ ያለብን ያለ ችግሩ አለ።
ምንድን ናቸው ለመሆኑ እነዚህ በንግግር መንግስት ከነሱ ጋር መፍታት አለበት የሚሏቸው ሁኔታዎች? ይህንን ያህል ሲቪሎች ላይ የግድያ እርምጃዎችን እስከ መውሰድ የሚያስደርሱ ናቸው? ከተማ ውስጥ አንድን አባት የሰባት ዓመት ህፃን ልጅ ፊት መግደል ደረጃ የሚያደርሱ ናቸው? እና ምንድን ናቸው እነዛ ነገሮች? እንደው ህዝብም ቢያውቃቸው መንግስትም ቢያውቃቸው በእነዚህ አካላት መካከል ያለውን ሁኔታ ለመፍታት መነጋገር ያለበት ነገር መንግስት፣ እነሱስ ይዘው መቅረብ ያለባቸው ነገሮች ምንድን ናቸው? ኦነግስ ምንድን ነው ሚናው በዚህ ውስጥ?
ብቻ ሳይሆን ሁሉ ሰው ሚና አለው። የሰላማዊ ሁኔታ እንዲፈጠር ሚናውን እንግዲህ መንግስት ከጠየቀና ሚናውን ከለየን እኛ ራሳችንን እንወጣዋለን። ዋናው ነገር ግን እንደዚህ አይነት በግጭቶች መልክ ብዙ ቦታ ነው ያሉት፣ መልካቸው ይቀያየራል። እነዚህ በትግል ውስጥ የነበሩ ሳይፈታ የቀረ ይሄ መሆኑ ግልጽ ነው ይመስለኛል። ገባኝ። ይህ መፈታት ያለበት ሁኔታ ነው። ከመንግስት ምናነሱ መሀል ሌሎች ቦታም የሚያቆጠቁጡ የግጭትን የሚመስሉ እንትኖች አሉ። ሁሉ ችግሩ ተፈቶ ወደ ሙሉ ሰላም የምንገባበት ሰላለና መፍትሄ የማምጣቱ ችግሩ እንትን የሚቀረው ይመስለኛል። የሚያውቁት ይመስለኛል።
እናንተ የሰላማዊ ትግሉ አካል ናችሁ። በነጻነት ነው የምትንቀሳቀሱት ሀገር ውስጥና መንግስት ምን ብሎ እንዲጠይቃችሁ ነው የምትፈልጉት? በዚህ ችግር ውስጥ ሚና ለመጫወት በእርግጥ እንዳሉት የእናንተ ብቻ አይደለም የሚሆነው ኃላፊነቱ።
ምንም መንግስት እንዲጠይቀን የምንፈልገው ነገር የለም፣ ግን ችግሩ መፈታት አለበት ነው እንጂ እኛ በበኩላችን የምንጠይቀው ነገር የለም። በዚህ
እና ምንድን ነው እናንተ የምታቀርቡት ሀሳብ? ይሄ ችግር እንዲፈታ ምን መደረግ አለበት? በዚህ ሁኔታ መቀጠል አለበት ወይ ነው? ቅድም እኮ ያነሱት እኮ ነገር ነው። መጨረሻችን ምን ይሆን የሚለው ጥያቄ አይቋረጥም። ነገሮች መፍትሄ ካላገኙ
የትኛውም አካባቢ ያለ ግጭት በሰላማዊ መንገድ ተፈቶ ከዚህ በፊት ለየት ያለ በየትኛውም ወገን ማለት ነው፣ የመንግስት ብቻ ሳይሆን በየትኛውም ወገን ያለ በሰላማዊ ትን ለመፍታት ክፍት መሆን አለበት። ይህ አቋም
የሀገር ችግሮች በሰላም መፈታት አለባቸው። ይሄ እርግጥ ነው። በዚህ ምክንያት ነው እናንተ ተቀላቅላችሁ ሀሳባችሁን ወደ ሰላም መልሳችሁ ሀገር ውስጥ ገብታችሁ እየታገላችሁ ያላችሁት። በዚህ ሁኔታ ደግሞ መንግስት የሚወቀስባቸው ሌሎች አጋጣሚዎች አሉ። በጣም ላልቷል፣ ህግና ስርዓትን ማስከበር ተስኖታል እየተባለም በሚወቀስባቸው ሁኔታዎች ውስጥ ሁሉ ነው እንደዚህ አይነት እንቅስቃሴዎች እየተደረጉ ያሉት። የኃይል እርምጃን እኮ ጨምሮ ማለት ነው። አቶ ዳውድ፣ ምንድን ናቸው እነዛ ሰላማዊ የሚሏቸው መፍትሄዎች? ከሁሉም በኩል መወሰድ ያለባቸው ምንድን ናቸው? እነዛ ጥያቄዎች እናንተ የምትገመግሟቸው እንደ አንድ በሳል ፓርቲ
ከዚህ በፊት የነበረው ትግል ውስጥ ያለ የውስብስብ ሁኔታዎች ነው ቅሪቶች ናቸው። የዚህ ውስብስብ ቅሪቶች እነዚህ መፈታት አለባቸው። የሽግግሩ ውስብስብነትም ደግሞ እነዚህን ያካተተ ነው። ስለዚህ በመንግስት ላላ የሀገር በጣም ሶፍት የሆነ እንትን ያለው የሚለው አንደኛው ወገን አስተያየት ነው። ሌላኛው ወገን ደግሞ ይሄ ከቀጠለ ወደ በሀይል ትንሽ ሀይልን ከበረታ ወደ ተፈለገ ውስብስብ የጸጥታ ችግር ውስጥ ይፈታል የሚለው ሌላኛው ወገን ነው። እንግዲህ በዚህ መሀል መፍትሄ እያፈላለግ ምለት ነው።
ቃለ ምልልሱ አላበቃም። የተከበራችሁ አድማጮች፣ አቶ ዳውድ ኢብሳን አመሰግናለሁ። በዌብሳይታችንና በፌስቡክ ገጻችን ላይ ሙሉን ቃለ ምልልስ ያገኛሉ።
ካህሳይ ገብረ እግዚአብሔር ባለፈው ረቡዕ ህዳር 24 2012 ዓመተ ምህረት አርፈዋል። ብፁዓን እነማን ናቸው? ምስጢረ ፊደል ወትርጓሚሁ፣ የፊደል ምስጢር ከነትርጉሙና በሶስት ቅጾች የወጣ ህብረ ብዕር ከአቶ ካህሳይ ስራዎች የሚጠቀሱ ናቸው። የስራ አጋራቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ የሆኑት መምህር ዳንኤል ሰይፈ ሚካኤልና የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉን ስለ ካህሳይ የሚያውቁትን ጠይቀናቸዋል፣ አካፍለውናል። ኤደን ገረመው ዝርዝሩን ይዛለች።
መምህር፣ ጋዜጠኛ፣ ደራሲና የስነ እጽዋት ተመራማሪ ካህሳይ ገብረ እግዚአብሔር 1946 ዓ.ም በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ፣ በመምህርነት ደግሞ ከሐረር ማሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሰ መምህርነት አገልግለዋል። ከዚያን ጊዜ ጀምሮ እስካሁን ድረስ በባለንጀርነት የሚያውቋቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ስለ ካህሳይ እንዲህ ይላሉ።
ካህሳይ ገብረ እግዚአብሔር ጋር የምንተዋወቀው እኔ ማስታወቂያ ሚኒስቴር እያለሁ እሱ ሐረር መምህር ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለን። እንደገና በሸገር እሁድ እንደገና የሚል ፕሮግራምን ከፍተን ያለፈውን የእሁድ የአርባ ዓመት ታሪክ እያወሳን ስንጨዋወት ነበር የኖርነውና ካህሳይን በጣም በጣም በቅርብ ነው የማውቀው። ሐረር ማሰልጠኛም ጽሁፎችን ለጋዜጦች፣ ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልክ ስለነበረ በዛ ተዋወቀ። ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ነው። በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ ርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው። ሀቅ ትክክለኛ ሰው ነው፣ ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው የሚጽፈው ያምንበትንም ነው እና ካሳይ ፊት መዋሸት አይቻልም። እሱም አይዋሽም፣ ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ፣ ትልቁ ችሎታው እውነትን መናገሩ እና እውነትን መፈለጉ፣ ለእውነት ሲል እንደ መታገሉ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን የሃይማኖት አባቶችን መልካም ስራቸውን አለማዊ የሆኑ ያልሆነ ስህተት ሲሰሩ፣ ሙስና ውስጥ ሲገቡ፣ አንዳንድ አላስፈላጊ ነገሮች ውስጥ ሲገቡ፣ ምንኩስና በኢትዮጵያ እንዲሁም ደግሞ ብፁዓን እነማን ናቸው ብሎ እንደ ጮማውን ውስኪውን ታሪክ ሳይቀር ልስልጭ አድርጎ እዛው እንዴት አንተ የምተናገረ እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ? እስኪ ሳልክ እንደዚህ አይነት እውነተኛ ሰው ነው ካህሳይ።
ካህሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ 7 የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ፣ የፊደል ምስጢር ከነ ትርጓሜው፣ ብፁዓን እነማን ናቸው፣ ምንኩስና በኢትዮጵያና እንዲሁም የተለያዩ የስነ ቃል ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በሶስት ቅጽ አሳትመዋል። 4 ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር 24/2012 ዓ.ም አርፈዋል። የረዥም ጊዜ ጓደኛቸው አቶ ንጉሴ አክሊሉ ካህሳይ ገብረ እግዚአብሔር አንባቢና ትጉሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀት ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል።
ካህሳይ የቤተ ክህነት ትምህርት የለውም፣ ግን በስነ ጽሁፉ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎመ እሱም የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መተርጎም የተራመደ ትልቅ ሰው ነው። ቤተ ክህነት ሰርቶ ጉባኤ ዘርግቶ ዜማ ወይም ብሎ አዲስ የተማረ ሰው አይደለም። የግድ ትምህርት ቤት ገብቶ ወንበር መዘርጋት ብቻ፣ ጉባኤ ላይ መቀመጥ ብቻ አይደለም እና ካሳይ እንደዛ ነው።
እሽሩሩ እሽሩሩ በርየ ሽሩሩ በአንተ ነው ማማሩ ሆበሬ ሆበሬ በርየን በርየን ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ በረጅም ዋንጫ በሰፊ ገበታ እያለ ያርሳል። ገበሬው ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም፣ የእርሻውን የሐምሌውን እንጂ። የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሠረት መሆናቸውን በተረትና ምሳሌ ይገልጻችኋል።
ካህሳይ ከመምህራን ማሰልጠኛ ከተመረቀ በኋላ ተምሮ በባዮሎጂ ዲፕሎማ ያለው ሰው ነው፣ በዩኒቨርሲቲ ደረጃ ይመስለኛል። እና ደራሲ፣ ጋዜጠኛ፣ መምህር ከመሆኑም በላይ ካህሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ የጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩና የእጽዋትንም ጭምር እግረ መንገድን ስለሚያጠና የቱ ቤትና በሽታ መድኃኒት ሊሆን እንደሚችል ሁሉ አጥንቶ የደረሰበት ጎበዝ ሰው በመሆኑ እንዲህ አይነት ሰው ነው። አጭሩ ካሳይ ጽፎታል። አሁን ጽፎት ካልታተሙት 3 ያህል መጽሐፍት አንዱ እነዚህን እጽዋትን የሚመለከት ነው። ባለቤቱና ልጆቹ ይህን መጽሐፍ ያሳትማሉ ብዬ ተስፋ አደርጋለሁ።
ላለፉት 15 ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሳይፈር ሚካኤል ካህሳይ ገብረ እግዚአብሔርን ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ።
ባህልን እና ባህላዊ መገለጫዎች የሆኑ ወጎችን ነቃለኝና ትውፊቶች ዙሪያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ጥራት ከሚጠቅሙት ጥቅም ወይም ገቢር ጋር ተያያዘ የሚነገሩ ስያሜዎችና አንዳንድ እውቀቶች አሉና እነሱን በተመለከተ ተባለው እኔም አደንቃለሁ ገና ያላቸውን። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደው ከቆሎ ትምህርት ቤት ከምንለው የሀገር የቤት ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ግንሳቸው ያው በምርምር እና በመጠየቅ እውቀቱን እንደው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ግለሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንዚሱም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በብራና ጽሁፍ ቀለም ለማዘጋጀት ይችላሉ። ከድንጋይም ከአፈርም ከእጽዋትም ይዘጋጃሉ እና የእጽዋቱን ክፍል ያጠኑ እንደነበር አውቃለሁ።
ዘመናቸውን በንባብና በምርምር ያሳለፉት ካህሳይ ገብረ እግዚአብሔር በባህሪያቸው ሰላምተኛ ቢሆኑም ብቸኛና ቁጥብ እንደነበሩ የሚያውቋቸው ሰዎች ይናገራሉ። ካህሳይ ገብረ እግዚአብሔር የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን እናመሰግናለን ለዘገባው። እንዲሁም በዝግጅቱ ላይ የተሳተፉትን ክቡራትና ክቡራን አድማጮች እስከ ማጠቃለያው ለስለስ ካለ ሙዚቃ ጋር እንተዋችሁ።
አድማጮች ሙዚቃ በመቋረጥ ይቅርታ እንጠይቃለን። የማጠቃለያ ዜናዎችን አሁን እናሰማለን። በዚያች ሀገር ታሪክ ካሁን ቀደም ታይቶ የማያውቅ መሆኑ የሚነገርለትን ብርቱ የጸረ መንግስት ተቃውሞ እንቅስቃሴ ስድስተኛ ወር ለማሰብ በመቶ ሺዎች የተቆጠሩ ተቃዋሚዎች የሆንግ ኮንግ ጎዳናዎችን አጨናንቀዋሉ። ፖሊስ ፍቃድ የነፈገውና በአገሬው ሰዓት አቆጣጠር ዛሬ ከቀትር በኋላ 9 ሰዓት ላይ የጀመረው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ቢውልም አመሻሽ ላይ ሰልፍ በታኝ መሳሪያ የታጠቁ ፖሊሶች መምጣታቸውን ተከትሎ ፍጥጫ ተስተውሎበታል። በዛሬው ዕለት በህንዷ ዋና ከተማ በኒው ዴሊ በአንድ ፋብሪካ ላይ የደረሰ የእሳት ቃጠሎ እስካሁን በተረጋገጠው የ43 ሰዎችን ህይወት አጥፍተዋል። አደጋው ከተማይቱ ባለፉት 2 አስርታት ውስጥ ከደረሱ ቃጠሎዎች ሁሉ እጅግ የከፋው ነው ተብሏል። አብዛኛው አካባቢው ነዋሪዎች በእንቅልፍ ላይ ሳሉ የእሳት አደጋ ሰራተኞች በህንፃው ዙሪያ ያሉት መግቢያዎች ለከባድ መኪኖች ጠባብ በመሆናቸው ከመቶ ሜትር ርቀት ሆነው እሳቱን ለማጥፋት ሲጥሩ ተስተውለዋል።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። መልካሙን ሁሉ